ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ እንዲሁም በአጭር ሞገድ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ዝግጅታችን አሁን ጀመረ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኢትዮ ቴሌኮም 10% ድርሻ ሽያጭ ዛሬ መጀመሩን አስታወቁ። ሙሉ ዘገባው በአብይ ርዕስ ይቀርባል። ሰላም ጤና ይስጥልና አድማጮች እንደምን አመሻችሁ። ፕሮግራሙን በመምራት ደረጀ ደስታ አብራችሁ እቆያለሁ። ብራን ኃይሉ ከስቱዲዮ ፕሮግራሙን ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ቆንጅት ታየናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ እንጋብዛለን። አሁን ለዓለም ዜናዎቹ እንግዶ ወልዴ።
በድጋሚ እንደምን አመሻችሁ። በቦምብ ፍንዳታ ህይወታቸው ያለፈው የደሴ ፍርድ ቤት ዳኛ ቀብር ተፈጸመ። በሰሜን ናይጄሪያ አንድ ንዳጅ ማመላለሻ ቦቴ ተገልብጦ በመፈንዳቱ 100 የሚሆኑ ሰዎች ሞቱ። እንዲሁም የኬንያ ምክትል ፕሬዝዳንት የቀረበባቸውን ክስ አስተባበሉ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በቦምብ ፍንዳታ ህይወታቸው ያለፈው የደሴ ፍርድ ቤት ዳኛ ቀብር ዛሬ ተፈጸመ። ከትናንት በስቲያ ሰኞ ጥቅምት 4 ቀን 2017 ዓ.ም ሲያሽከረክሩት በነበረው መኪና ላይ በፈነዳ ቦምብ ህይወታቸው ማለፉ በፖሊስ የተገለጸው የደሴ ከተማ አስተዳደር ፍርድ ቤት ዳኛ ሙሉጌታ ከበደ ቀብር ስነ ስርዓት ትናንት መፈጸሙን ወላጆቻቸው ገልጸዋል። ጥቃቱ በማን እንደተፈጸመ እስካሁን አለመታወቁን ፖሊስ ገልጿል። መስፍን አራጋ ያጭር ዘገባው ልኳል።
በአማራ ክልል የደሴ ከተማ አስተዳደር ፍርድ ቤት ሰብሳቢ ዳኛ የነበሩት አቶ ሙልጌታ ከበደ ጥቃቱ የደረሰባቸው ጥቅምት 4 ቀን ምሽት 2 ሰዓት አካባቢ ወደ መኖሪያ ቤታቸው ያቀኑ በነበረበት ወቅት መሆኑን የክልሉ ፖሊስ ኮሚሽን የሚዲያ ክፍል ዋና ኃላፊ ምክትል ኮማንደር መሳፍን ትሸቴ ለቪኦኤ ተናግረዋል።
ወረዳ ፍርድ ቤት ሰብሳቢ ዳኛ ናቸው። ሹፌር አላቸው። የተቋም መኪና ወደ መኖሪያ ቤታቸው እየተጓዙ በነበረበት ሂደት ውስጥ መኪናው ውስጥ እየተንቀሳቀሱ ያለ ማለት ነው። ስለዚህ ጉዞ ላይ ቤት ሳይደርሱ ማለት ነው መኪናው ውስጥ የፍሬንጅ ቦምብ ፈንድቶ ህይወታቸው ማለፉን ነው እንግዲህ እስካሁን የተረጋገጠው። በዚህ ሂደት ውስጥ አሽከርካሪው መጠነኛ ጉዳት ደርሷል። ሌላም አንድ ሰው አብሯቸው ነበረ፣ የሰፈራቸው ልጅ 17 ዓመት ወጣት። እነሱ ላይ የደረሰ ጉዳት የለም ማለት አሽከርካሪው መጠነኛ ጉዳት ከመድረሱ ውጭ፣ እሳቸው ደግሞ እንግዲህ ከባድ ጉዳት አስተናግዷቸው ህይወታቸው አልፏል።
የደሴ ከተማ አስተዳደር መንግስት ኮሚኒኬሽን መምሪያ በማህበራዊ ትስስር ገጹ ላይ ትናንት ባወጣው የሀዘን መግለጫ ዳኛው ማንነታቸው ባልታወቁ ግለሰቦች መኪናቸው ላይ ተጠመደ ባለው ቦምብ ህይወታቸው ማለፉን ጠቅሷል። ኮማንደር መሳፍንት በበኩላቸው ድርጊቱ በማን እንደተፈጸመ ለማወቅ ምርመራው መቀጠሉን ጠቁመዋል።
ምርመራ ቡድን ተቋቁመዋል። በፖሊስ ሁኔታውን ምንድን ነበር መነሻ ምክንያቱ ለዚህ ያበቃው ጉዳይ ምንድን ነው የሚለውን በሂደቶች ማረጋገጥ ያስፈልጋል። እንዴት ወዴት የሚለውን ደግሞ በምርመራ ሂደት የምናረጋግጥ ይሆናል። ፖሊስ የምርመራ ሂደት ይታወቃል። በአንድ ቀን በአንድ ጀንበር የተቀነባበረ ጉዳይም ሊሆን ስለሚችል በጥልቀት ጉዳዩን ማየት ያስፈልጋል። ስለዚህ እሱን በጥልቀት እየመረመርን ነው። ጉዳዩ እንግዲህ እንደደረሰን እንዲሁ ለህዝብ ግልጽ እናደርጋለን።
የሟች የቅርብ ጓደኛ አቶ ሽመልስ ሙላት ዳኛው በሰላሳዎቹ እድሜ ላይ የሚገኙ እንደነበሩ ገልጸው በወጣትነታቸው የጥቃት ሰለባ መሆናቸው እንዳሳዘናቸው ተናግረዋል።
እጅግ በጣም ትሁት፣ ታታሪ፣ ቅን፣ ለሰው አሳቢ፣ አሟሟቱ እጅግ በጣም የሚያሳዝን የት ይደርሳል የሚባል ልጅ ነበረ። ሙሌ በቅርብ አግብቷል። ከአምስት አመት በታች 2 ልጆች አሉት። እንደምሰማ አሁን ከእሱ ሞት በኋላ ሌላም ነፍሰ ጡር ነች የሚባል ነገር አለ ባለቤቱ። ስለዚህ በሆድ ውስጥ ያለ አንድ ጻል ልጅና 2 ልጆችን ትቶ ያለፈ ምስኪን ወንድማችን ነበር። በመህር ላይ የቆመ መልካም በቃ ትሁት የሆነ ነው። እኔም እንደ አንድ አዘንተኛ ነኝ።
የሰብሳቢ ዳኛ ሙልጌታ ከበደ ስርዓተ ቀብር ትናንት በደሴ አራዶ መስጊድ የሙስሊም መካነ መቃብር መፈጸሙ ታውቋል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጊ።
በሰሜን ናይጄሪያ አንድ ንዳጅ ማመላለሻ ቦቴ ተገልብጦ በመፈንዳቱ 100 የሚሆኑ ሰዎች ሲሞቱ 50 የሚሆኑ ላይ ደግሞ ጉዳት ደርሷል። አብዛኞቹ ሰዎች ሕይወታቸውን ያጡት ከተገለበጠው ቦቴ ላይ ከሚፈሰው ነዳጅ በመውሰድ ላይ ሳሉ ቦቴው በእሳት ተያይዞ በመፈንዳቱ ነው ተብሏል። የነዳጅ ማመላለሻ ቦቴው ከሌላ ተሽከርካሪ ጋር ለመጋጨት ለመራቅ በሚሞክርበት ጊዜ መገልበጡን ፖሊስ አመልክቷል። 94 ሰዎች መሞታቸውን ማረጋገጡን እንዲሁም 50 የሚሆኑ መጎዳታቸውን ፖሊስ ጨምሮ አስታውቋል። በነዳጅ ማመላለሻ ቦቴዎች ላይ በተደጋጋሚ አደጋ የሚስተዋል ሲሆን ባለፈው ወር አንድ የነዳጅ ማመላለሻ ከህዝብ ማመላለሻ ጋር ተጋጭቶ 59 ሰዎች ሞተዋል። አድማጮቻችንና ተመልካቾቻችን ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የኬንያ ምክትል ፕሬዝዳንት የቀረበባቸውን ክስ አስተባበሉ። የኬንያ ምክትል ፕሬዝዳንት ሪጋታ ጋቻጉዋ ሙስናን ጨምሮ ፈጸሙ ለተባለው ወንጀል ዛሬ በሀገሪቱ የህግ መወሰኛ ምክር ቤት ቀርበው ጥፋተኛ አለመሆናቸውን ተናግረዋል። ምክትል ፕሬዝዳንቱ በመንግስት ላይ ለተደረጉት የተቃውሞ ሰልፎች ድጋፍ ሰጥተዋል፣ ሙስና ፈጽመዋል፣ እንዲሁም በጎሳዎች መካከል ክፍፍል ለመፍጠር ሞክረዋል የሚል ውንጀላ ቀርቦባቸዋል። ሪጋቲ ጋቻጉዋ ክሱ የፖለቲካዊ መሆኑን አመልክተዋል። በኬንያ በወንጀል ተጠያቂ የሚሆኑ የመጀመሪያው ምክትል ፕሬዝዳንት ሊያደርጋቸው ይችላል ተብሏል። ፓርላማው ክሱን መስማት እንዲቀጥል ፍርድ ቤት በመወሰኑ ፓርላማው በመስማማት ጉዳዩን ወደ ህግ መወሰኛው ምክር ቤት ሴኔት አስተላልፈዋል። በሶማሊያ ለተሰማራው የአፍሪካ ህብረት የሽግግር ልዑክ ተጨማሪ 10 ሚሊዮን ዶላር መመደቧን እንግሊዝ አስታውቃለች። የእንግሊዝ መንግስት ዛሬ ባወጣው መግለጫ ተጨማሪ ድጋፉ ባለፉት 3 አመታት ለአትሚስና አሚሶም የተሰጠውን ገንዘብ መጠን 100 ሚሊዮን ዶላር ያደርሰዋል ብሏል። የሶማሊያ ብሔራዊ ሰራዊት ከሌሎች ጋር በመተባበር ለሚያካሄደው ዘመቻ የሰብአዊ እርዳታን ለማሳለጥ ምርጫና የፖለቲካ ሂደቶችን በሰላም እንዲከናወኑ ለማስቻል የሚደረገውን ጥረት የእንግሊዝ መንግስት መደገፉን ይቀጥላል ሲል መግለጫው አስታውቋል። ኢትዮጵያ፣ ኬንያ፣ ጅቡቲ፣ ዩጋንዳ እና ብሩንዲ በሶማሊያ ለተሰማራው የህብረቱ ልዑክ ወታደሮቻቸውን አስተማርተዋል። የአፍሪካ ህብረት የድጋፍና የማረጋጋት ልዑክ የተሰኘ አዲስ ኃይል በመጪው ጥር ስራውን ከአትሚስ እንደሚረከብ ይጠበቃል። ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ስምምነት ተከትሎ በተነሳው ቅሬታ ምክንያት በአዲሱ ልዑክ ውስጥ ኢትዮጵያ እንድትሳተፍ እንደማትፈልግ ሶማሊያ አስታውቃለች። በመጨረሻም እስራኤል በሊባኖስ በርካታ ቦታዎች ላይ ባደረገችው የአየር ድብደባ ቢያንስ 21 ሰዎች መሞታቸውን የአሶሼትድ ፕሬስ ዘገባ አመልክቷል። በደቡብ ሊባኖስ በእስራኤል ድብደባ ከተገደሉት ውስጥ የከተማዋ ከንቲባ እንደሚገኙበት ታውቋል። ድብደባው የእርዳታ ስራዎችን ለማስተባበር የተሰየመ ስብሰባ ላይ የነበሩ ሰዎችን መምታቱን የሊባኖስ ባለስልጣናት አስታውቀዋል። እስራኤል በማዘጋጃ ቤቱ ሲካሄድ የነበረውንና በእርዳታ ማስተባበር ላይ ያተኮረውን ስብሰባ ሆን ብላ ኢላማ አድርጋለች ሲሉ የሊባኖስ ጊዜያዊ ጠቅላይ ሚኒስትር ናጂብ ሚካቲ ክስ አሰምተዋል። ትናንት ምሽት ደቡባዊዋን የቃና ከተማ የመታውን የአየር ድብደባ በተመለከተ እስራኤል ያለችው የለም። ክብራትና ክብራን በዚሁ የምሽቱን ዜና ፈጽማለሁ። ወደ ደረጀ መራቸዋለሁ።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በመከታተል ላይ ያላችሁት ከዋሽንግተን ዲሲ የአሜሪካ ድምጽ በቀጥታ የሚተላለፍላችሁን የዛሬ ረቡዕ ምሽት ዝግጅታችንን ነው። ዝግጅታችን አሁንም ይቀጥላል። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ ማድመጥ ትችላላችሁ። ፕሮግራሙን በመምራት አብሪያችሁ የማመሸው ደረጀ ደስታ ነኝ። ብራና ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። የዌብና ማህበራዊ ገጽ አሰናጃችን አበባየው ገበያው ናት። የምሽቱ ዋና አዘጋጅ ቆንጅታዬ። አሁን ወደ በኋላ ላይ ከሚናቀርበው ዝግጅት ለቅምሻ እናሰማችሁ።
እንደ ህጻን ቆይቼ ሳይሆን ካንሰሩን ያወቅኩት early stage ነው ያወቅኩት። በጣም early stage እና ቶሎ ስለታወቀ በሽታው እህቴ የሄደችበትን የትሪትመንት መንገዶች ወይም radiation chemo ምናምን የሚለውን አልወሰድኩትም። ይሄ ነው ዋናው ቁልፉ።
አሁን ወደ ቀጣዩ ዝግጅታችን እናልፋለን። የምትከታተሉት ከዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ በጣቢያ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። በአዲስ አበባ ከተማ ከዛሬ ጀምሮ ተግባራዊ የተደረገው አዲሱ የትራንስፖርት ክፍያ ጭማሪ ኑሯችንን ያከብደዋል ሲሉ ለአሜሪካ ድምጽ አስተያየት የሰጡ አንዳንድ የከተማዋ ነዋሪዎች ገለጹ። ስለ ጉዳዩ ለአሜሪካ ድምጽ ማብራሪያ የሰጡ አንድ ኢኮኖሚክ ባለሙያ የትራንስፖርት ክፍያን ጨምሮ ከቅርብ ጊዜያት ወዲህ እየጨመሩ ያሉት የአገልግሎት ክፍያዎች በተለይም የታችኛውን ህብረተሰብ ክፍል ኑሮ እንደሚጎዱ ገልጸዋል። መንግስት ኑሮን የሚያረጋጉና ጫናውን ለመቋቋም የሚያስችሉ እርምጃዎችን ቢወስድም ባለሙያዎቹ ጠይቀዋል። ከአዲስ አበባ ትራንስፖርት ቢሮ ምላሽና አስተያየት ለማግኘት ያደረግነው ጥረት ለዛሬው አልተሳካም። ገብረ ሚካኤል ገብረ መድን ዝርዝሩን ይዟል።
የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ትላንት ጥቅምት 5 ቀን 2017 ዓ.ም ተመረጠ ባወጣው መግለጫ ከዛሬ ረቡዕ ጀምሮ በህዝብ ትራንስፖርት አገልግሎት ላይ የክፍያ ጭማሪ መደረጉን አብራርቷል። የክፍያ ጭማሪ የተደረገው ሚኒባሶች፣ ሚድባስ ታክሲዎችና የከተማ አውቶቡሶች በሚሰጡት አገልግሎት ላይ መሆኑንም አመልክቷል። አዲሱ የክፍያ ጭማሪ እንደየርቀቱ ከ5 ብር እስከ 14 ብር እንደሚደርስም በመግለጫው ላይ ተጠቅሷል። ስለ ክፍያ ጭማሪው ለአሜሪካ ድምጽ አስተያየት የሰጡ አንዳንድ የአዲስ አበባ ተገልጋዮች በበኩላቸው እርምጃው ኑሮአችንን ያከብደዋል ይላሉ። ለደህንነቷ በመስጋት ስሟን እንዳንጠቅስ የጠየቀችን አንዲት አስተያየት ሰጪ በአዲሱ የክፍያ ተመን ከመኖሪያዋ ወደ ሥራ ቦታ ለመሄድ ደርሶ መልስ በቀን 70 ብር እንደምታወጣ ገልጻ ይህ ደግሞ በኑሮአችን ላይ ጫና ያመጣል ብላለች።
ገቢያችን ትንሽ ነው፣ ወጪያችን ግን በዝቷልና የጨመረብን ደግሞ በሳንቲም ታክል አይደለም እንደበፊቱ። የ5 ብር መንገድ 10 ብር ነው፣ የ10 ብር 15 ብር እንደዚህ ያለ የ5 ብር ለውጥ እና የ10 ብር ለውጥ ነው ያለው። ያ ደግሞ እንደየሰራተኛችን እንደስራድርሻችን አንድ አይደለም ወጪያችን። ምናገኘው ቦሪ ነው 3000 ሊሆን ይችላል፣ ግን ትራንስፖርት በቀን 100 ብር በላይ ምናጠፋ ከሆነ እንደምንኖርበት አካባቢ ሲደመር ሰርተን ለትራንስፖርት እንዲሁም ደግሞ ኑሮም ላይ የዘይትም የቤት አስቤዛም ሆነ ኤኒቲንግ ሁሉም ነገር ቤት ክራይም ጀምር ላይ ደርሷልና በጣም ችግር ነው አሁን ያለነው።
በተመሳሳይ ምክንያት ማንነቷ እንዳይገለጽ የጠየቀችን ሁለተኛ አስተያየት ሰጪ ከቤት ወደ ሥራ ቦታ ለመመላለስ አሁን ባለው ጭማሪ በቀን በደርሶ መልስ 50 ብር አወጣለሁ፣ ይህ ደግሞ ከባድ ነው ትላለች።
እኛ ሰራተኞች ነን እና በጣም ይከብዳል። በጣም ካቅም በላይ ነው። ተማሪም ነን ይከብዳል። ቀን በቀን ለሚጠቀም ሰው በጣም ከባድ ነው። ለወጣቱ በጣም ከባድ ነው።
ስለዚህ ጉዳይ ማብራሪያ እንዲሰጡን በአሜሪካ ድምጽ የተጠየቁት ከፍተኛ የኢኮኖሚ ተመራማሪው ዶክተር አቡሌ መሃሪ ከሁለት ወራት በፊት ከተደረገው የማክሮ ኢኮኖሚ ማሻሻያ ጋር ተያይዞ በትራንስፖርትና በሌሎችም ዘርፎች የአገልግሎት ክፍያ ጭማሪዎች እንደሚደረጉ ይጠበቅ ነበር ብለዋል። ማሻሻያውን ተከትሎም አትራፊ ናቸው በሚባሉ የመንግስት ተቋማት ጭምር የክፍያ ጭማሪ መደረጉን የጠቀሱት ባለሙያው ሁኔታው በህብረተሰቡ ኑሮ ላይ ጫና ይፈጥራል ይላሉ።
ዞሮ ዞሮ ሁሉም ጭማሪዎች መጨረሻ የሚወድቁት ሰፊው ማህበረሰብ ላይ የሚወድቁ ነው የሚሆኑት። የትኛውም ጭማሪ ለአምራችና ሰርቪስ ፕሮቫይደሮች ወይም ለአገልግሎት ሰጪዎች የእነሱ የምርት የማምረቻ ዋጋቸው ስለሚጨምር ያ የማምረቻ ዋጋ ጭማሪ አሁንም ትራንስፖርትን ጨምሮ በቀጥታ ወደ ተጠቃሚ የሚዛወር ነው የሚሆነው። ስለዚህ ተዘዋዋሪ የሚከፍለው በዋናነት ተጠቃሚ ማህበረሰብ ነው። ይሄ ተጠቃሚ ማህበረሰብ ደግሞ አነስተኛ ገቢ ያለው ነው በአብዛኛው እና ከፍተኛ አሁንም ካለው የኑሮ ውድነት አንጻር ይሄ ሲጨመር ደግሞ እንግዲህ ማህበረሰቡን በዋናነት አነስተኛ ገቢ ያላቸውን የማህበረሰብ ክፍሎች በከፍተኛ ደረጃ ይጎዳል።
የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ በመግለጫው ከዚህ ቀደም ሲደረግ የነበረው የታሪፍ ተመን የነዳጅ ጭማሪ ዋጋን ብቻ ታሳቢ ያደርግ እንደነበር ጠቅሶ ያሁኑ ግን ወቅታዊ የነዳጅ የችርቻሮ ዋጋና ሌሎች አስተዳደራዊ ወጪዎችን ያማከለ እንደሆነ አስታውቋል። ተገልጋዮቹ ደግሞ ገቢያችንና ወጪያችን ሊመጣጠን ስላልቻለ መንግስት የኑሮ ሁኔታውን ታሳቢ ያደረገ የማስተካከያ እርምጃ ሊወስድ ይገባል ይላሉ። የመጀመሪያዋ አስተያየት ሰጪ ይህን ሐሳብ አጋርታናለች።
መንግስት ያለውን ነገር አይቶ ነዳጅ ናፍጣም እየጨመረ ነው ያለው አሁን 90 ቤትና ምናምን ያለው ትንሽ ቆቆየ ደግሞ 100 ቤት ማይገባበት ምንም የለውምና 100 ቤት ከገባ ደግሞ እኛም ላይ አሁን ጭማሪ እንደተደረገብን ይጨምርና እሱን ከታሳቢነት አስገብቶ ተመላላሽ በቀን ውስጥ ብዙ ሰው ስለሆነ እየተመላለስን ሰው የራሱን ትራንስፖርት ፈብሪኮች እንዳሉ ሁሉ እነሱ ላይ ቅናሽ አድርጎ በየቦታው ቢሰማራል ወይም ደግሞ ታክሶች ላይ አሁን የወጣውን ታሪፍ ትንሽም ቢሆን ቢቀንስልን ሌሎችም እንዲሁም የቤት የመብራት የአስቤዛም ይሁን የቤት ክራይም ይሁን እንዳለ መንግስት ጣልቃ ገብቶ መስተካከል የሚችል ቢሆን ደስ ይለኛል።
ዶክተር አቡሌ መሃሪ በበኩላቸው ህብረተሰቡ ላለፉት አመታት ሲባባሱ መጥቷል ባሏቸው የዋጋ ግሽበት ተጽዕኖዎች ጉዳት ደርሶበታል ካሉ በኋላ የማክሮ ኢኮኖሚ ማሻሻያውን ተከትሎ በተለያዩ ዘርፎች እየመጣ ያለው የአገልግሎት ክፍያ ጭማሪ በአንዴ ከመሆን ተጽዕኖው የታየና እየተጠና ቀስ በቀስ ቢሆን የተሻለ ነበር ይላሉ። መንግስት የክፍያ ጭማሪዎቹን ተጽዕኖ ሊያረግቡ የሚችሉ እርምጃዎችን እንዲወስድም ጠይቀዋል።
ከዚህ የልማት ዝርዝር ጉዳዮች አንዱ የማህበረሰቡን የድጎማ የማድረግ ዋና ዋና በምንላቸው የምግብ ቁሳቁሶች ላይ የሚደረግ ሰፖርት እንደሚኖር ይጠቁማል። እና እንግዲህ በአሁን ሰዓት ይሄ ሁሉ የዋጋ ጭማሪ በቀጥታ እነዚህ ይህንን ማህበረሰብ ክፍል ስለሚጎዳው በአስፋጣኝ የትኛው ጋራ ምን አይነት ኢንተርቬንሽን ወይ ምን አይነት እርምጃ ብንወስድ የሚለው ዋና ዋና ጉዳዮች ታይተው ማህበረሰቡ አትሊስት የፍጆታ እቃዎችን በአቅራቢያው ሪዝነብል በሆነ ዋጋ የሚያገኝበት እድል ሊፈጠር ይገባል። ሌላው እንግዲህ በዋናነት እነዚህ ይህንን ለውጥ ወይም ሪፎርም በተጨባጭ መሬት ላይ ለውጥ እንዳመጣ ካስፈለገ ሀገራችን ላይ ምርትና ምርታማነት ማሳደግ፣ ያንን ለማድረግ ደግሞ ሰላምና መረጋጋቱን ማስፈን ግዴታ ስለሆነ እሱ ላይ ይህንን ለማስፈጸም የምንሮጠውን ያክል አበክረን እነዚህ ዋና ዋና ጉዳዮች ላይ መስራት ይኖርብናል ብዬ እጠቁማለሁ።
በጉዳዩ ላይ ከአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ቃል አቀባይ ምላሽና አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ሆኖም መንግስት የማክሮ ኢኮኖሚ ማሻሻያውን ይፋ ባደረገበት ወቅት በሰጣቸው መግለጫዎች እርምጃውን ተከትሎ የሚመጡ የኑሮ ጫናዎችን ለመቀነስ በአገልግሎቶች ላይ ድጎማዎች እንደሚኖሩና ደሞዝም እንደሚጨምር አስታውቋል። መንግስት ለደሞዝ ማሻሻያ ከ90 ቢሊዮን ብር በላይ መመደቡንም ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ለህዝብ ተወካዮች ምክር ቤት አባላት ተናግረዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መቴን አዲስ አበባ።
የኢትዮጵያ ቴሌኮም 10 በመቶ ድርሻ ሽያጭ ዛሬ መጀመሩን ጠቅላይ ሚኒስትር አብይ አስታወቁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ቴሌኮም 10 በመቶ ድርሻ ሽያጭ ዛሬ በሸራተን አዲስ ሆቴል አስጀምረዋል። ጠቅላይ ሚኒስትሩ በአክሲዮን ሽያጭ ማስጀመሪያ መርሃ ግብሩ ላይ ተገኝተው ባደረጉት ንግግር በቀጣይነት ኢትዮ ቴሌኮምን ጨምሮ የሌሎች ኩባንያዎች ድርሻ ሽያጭ እንደሚቀጥልም አስታውቀዋል። ኢትዮ ቴሌኮም አጠቃላይ ሀብት በአክሲዮን 100 ቢሊዮን መሆኑን የተናገሩት የኩባንያው ዋና ስራ አስፈጻሚ ፍሬወት ታምሩ ከዚህ ውስጥ ለህዝብ የሚሸጠው በድምሩ ወደ 30 ቢሊዮን ብር ዋጋ ያለውን 100 ሚሊዮን እንደሆነ ገልጸዋል። የአንድ አክሲዮን ዋጋ 300 ብር ሲሆን ከ33 እስከ 3333 አክሲዮን መግዛት እንደሚቻልም አስታውቀዋል። ኬኔዲ አባተ።
ኢትዮ ቴሌኮም ከባለቤትነት ድርሻው 10 በመቶውን ዛሬ ረቡዕ ጥቅምት 6 ቀን 2017 ዓ.ም ለህዝብ ሽያጭ አቅርቧል። በአዲስ አበባ ሸራተን ሆቴል የተካሄደውን የሽያጭ መርሃ ግብር በይፋ ያስጀመሩት ጠቅላይ ሚኒስትር አብይ አህመድ አክሲዮኑ የሚሸጠው ለኢትዮጵያውያን እንደሆነ ተናግረዋል።
ዛሬ ለ130 ዓመት የቆየው ኩባንያ ካለው አጠቃላይ ሀብት 10%ን ለኢትዮጵያውያን በይፋ የሚሸጥበት ለት ነው። 10% የኢትዮ ቴሌኮም ሼር የሚገዙ ኢትዮጵያውያን አንድ ማወቅ የሚገባቸው ነገር ኢትዮጵያ ውስጥ በግልም በመንግስትም
ከአውሮፓውያኑ 2009 ዓመተ ምህረት ጀምሮ በዓለም ዙሪያ የኢንተርኔት ነጻነትን ይዞታ ይፋ ሲያደርግ የቆየው ፍሪደም ሃውስ ተቋም በዘንድሮ ሪፖርቱ በዓለም አቀፍ ደረጃ የኢንተርኔት ነጻነት ማሽቆልቆሉን ይፋ አድርጓል። ሪፖርቱ ካካተታቸው 72 ሀገራት ውስጥ በ27ቱ የበይነ መረብ ላይ የሰብአዊ መብት ጥበቃ ደረጃ ዝቅ ሲል በ18ቱ መሻሻዮች መታየታቸውን ጠቅሷል። በዚህ ዓመት በከፍተኛ ሁኔታ የኢንተርኔት ነጻነት ያሽቆልቆሉባት ሀገር ኪርጊስታን መሆኗን ያወሳው ሪፖርቱ የሀገሪቱ ፕሬዚደንት ሳዲር ጃፓሮቭ ዲጂታል ሚዲያን ዝም ለማሰኘት እና የበይነ መረብ ላይ አደረጃጀትን ለማፈን ጥረታቸውን አጠናክረዋል ብሏል። ቻይና በዓለም ላይ እጅግ የከፋ ኢንተርኔት ነጻነት ያለባት ሀገር የሚለውን መለየው ወታደራዊ አገዛዟ በቨርቹዋል የግል ኔትወርኮች ወይንም VPNዎች ላይ አዲስ የሳንሱር ስርዓት ከዘረጋባት ሚያንማር ጋር መጋራቷን ያስታውቀው ሪፖርቱ በአንጻሩ አይስላንድ የኢንተርኔት ነጻነት ያለው።
አድማጮች ይቅርታ፣ አሁን ወደ ኢትዮ ቴሌኮም 10 በመቶ ድርሻ ሽያጭ ዛሬ መጀመሩን ጠቅላይ ሚኒስትር አብይ ወደ አስታወቁበት ዘገባ እናልፋለን።
ኢትዮ ቴሌኮም ከባለቤትነት ድርሻው 10 በመቶውን ዛሬ ረቡዕ ጥቅምት 6 ቀን 2017 ዓ.ም ተመረጠ ለህዝብ ሽያጭ አቅርቧል። በአዲስ አበባ ሸራተን ሆቴል የተካሄደውን የሽያጭ መርሃ ግብር በይፋ ያስጀመሩት ጠቅላይ ሚኒስትር አብይ አህመድ አክሲዮኑ የሚሸጠው ለኢትዮጵያውያን እንደሆነ ተናግረዋል።
ዛሬ ለ130 ዓመት የቆየው ኩባንያ ካለው አጠቃላይ ሀብት 10%ን ለኢትዮጵያውያን በይፋ የሚሸጥበት ዕለት ነው። 10% የኢትዮ ቴሌኮም ሼር የሚገዙ ኢትዮጵያውያን አንድ ማወቅ የሚገባቸው ነገር ኢትዮጵያ ውስጥ በግልም በመንግስትም እስካሁን ያሉ የውጭም የሀገር ውስጥ ኩባንያዎች በተናጠል ሳይሆን ብዙዎቹ ተደምረው ኢትዮ ቴሌኮምን አያክሉም። ኢትዮ ቴሌኮም በዚህ ዓመት 27 ቢሊዮን ብር ገቢ አስገብቷል ለኢትዮጵያ። 27 ቢሊዮን ብር ገቢ ያስገባ ኩባንያ ባንኮቹን ጨምሮ ንግድ ባንክን ጨምሮ ኢትዮጵያ ይላል ትልቁን ኩባንያ ነው ለገበያ ያወጣ ያለው። ለምንድን ነው ሰዎች ኮንፊደንስ ኑሯቸው ወደ ስቶክ ማርኬት እንዲቀላቀሉ ካለ ፍላጎት እንጂ መንግስት ይዞ ቢቆይም ያዋጣዋል አይጎዳም። ነገር ግን በዚህ ሰክሰስፉል ኩባንያ ስራ ካልጀመርን በቀር ስቶክ ማርኬት በመናስበው ልክ አይስፋፋም።
የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በበኩላቸው የኩባንያው 10 በመቶ ድርሻ ሽያጭ በአክሲዮን መጠን ምን ያህል እንደሆነና በገንዘብ ስለተቀመጠለት ዋጋ እንዲሁም አንድ ሰው መግዛት ስለሚችለው ዝቅተኛና ከፍተኛ የአክሲዮን መጠን አብራርተዋል።
ስንት ነው አክሲዮኑ ያላችሁ እንደሆነ አጠቃላይ ኢትዮ ቴሌኮም አሁን ቀደም ብዬ እንደገለጽኩት ማለት ነው የኩባንያው ትመና ተከናውኖ ያጠቃላይ ያለው 100 ቢሊዮን ሼር ያለው ሲሆን ከዚህ ውስጥ 10 በመቶ ነው ለኢትዮጵያን ያቀረበው ማለት ነው። ምን ማለት ነው? 100 ሚሊዮን ይሆናል ማለት ነው። ስለዚህ ፓብሊክ የምናቀርበው ኦፈር እንድትረዱልኝ ፈልገው ኦርዲነሪ የምንለው ወይም መደበኛ የምንለው ነው ማለት ነው። ስለዚህም መነሻውን ስታዩት እንግዲህ ምን ይመስላል የሚለው አጠቃላይ 100 ሚሊዮኑ እያንዳንዱ ሼር ፓር ቫልዩ የምንለው ወይም 300 ብር የሚያወጣ ሲሆን ዝቅተኛው የሼር ብዛት 33 ወይም መነሻ 33 ሼር ሲሆን የገንዘብ መጠኑ 9900 ይሆናል ማለት ነው። እንደዚሁም ከፍተኛ መግዛት የምንችለው የሼር መጠን የሼር መጠን 3333 ሲሆን የገንዘቡ መጠን 999900 ይሆናል ማለት ነው። ከአንድ ሚሊዮን ትንሽ ዝቅ ያለ እንደማለት ነው።
ይህን መሰል የኩባንያዎች የአክሲዮን ሽያጭ ኢንቨስትመንትን ለማስፋት እንደሚረዳ የገለጹት ጠቅላይ ሚኒስትር አብይ አህመድ በሌሎች ተቋማትም መሰል ሽያጮች እንደሚቀጥሉ ገልጸዋል።
ቴሌኮም 10% ሽጦ ተጨማሪ ሀብት በማምጣት መላ ኢትዮጵያን መድረስ እንዲችል ኢትዮጵያን በሽሚያ ይህንን ሼር እንድንገዛ አደራ ያልኩ ዛሬ በይፋ የሼር ሽያጩ መጀመሩን ሳበስር ምናልባት ኢትዮጵያን ከበረቱ አስሩ ሊያድግ እንደሚችልም ከወዲው ፍንጭ በመስጠት ነው። እጅግ አድርጌ አመሰግናለሁ። በቴሌኮም የጀመርነው በኢትዮጵያ አየር መንገድ የጀመርነው በሆቴሎች በብዙ መስኮች እየተስፋፋ ወጣት ኢትዮጵያውያን እየተማሩ የሚነግዱ እየፈጠሩ የሚነግዱ የገንዘብ ቴስት የሚያቁ የራሳቸውን ህይወት የሚመሩ ወጣቶች መፍጠር እንድንችል ስቶክ ማርኬት በእጅጉ ያስፈልጋል።
ከተቋቋመ 130 ዓመታትን ያስቆጠረው ኢትዮ ቴሌኮም ከአጠቃላይ የ100 ቢሊዮን ግምታዊ የአክሲዮን ባለቤትነት ድርሻው ለሽያጭ ያቀረበው 100 ሚሊዮን አክሲዮን በድምሩ 30 ቢሊዮን ብር ዋጋ ያለው ነው። የአክሲዮን ሽያጩ ከዛሬ ጥቅምት 6 ጀምሮ እስከ ታህሳስ 25 የሚቆይ ሲሆን ሽያጩ በጊዜ ከተጠናቀቀ እስከ መጨረሻው ቀን ሳይቆይ እንደሚዘጋ ተገልጿል። ኢትዮ ቴሌኮም ለህዝብ ድርሻውን መሸጥ መጀመሩን ተከትሎ ሲያሜው ወደ ኢትዮ ቴሌኮም አክሲዮን ማህበር መቀየሩንም ዋና ስራ አስፈጻሚዋ ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የአማራ ክልል ግጭት ከፍተኛ ሰብአዊ ጉዳት ማስከተሉ ተገለጸ። ከአንድ አመት በላይ የቀጠለው የአማራ ክልል ግጭት ከፍተኛ ሰብአዊ ጉዳት ማስከተሉን አንድ ጥናት ማመልከቱን የክልሉ ከፍተኛ ትምህርት ተቋማት ፎረም አስታውቋል። ፎረሙ ይህንን ያስተዋወቀው የሰብአዊ ምላሽ ስልት በግጭት በተጎዱ የአማራ ክልል አካባቢዎች በሚል ከተለያዩ አገር አካላት ጋር ባዘጋጀውና ትናንት ይፋ ባደረገው ሰነድ ነው። ግጭቱን ተከትሎ በድምሩ ከ15000 በላይ ሰዎች የሞት መቁሰል ያምሮና ማህበራዊ ቀውስ እንደዚሁም የጾታዊ ጥቃት ሰለባ ሆነዋል በማለት ተቅሷል። የፎረሙን ዋና ጻፊ ዶክተር ታፈረ መላኩን ያነጋገረችው አስቴር ምስጋና ተከታዩን ልካለች።
የአማራ ክልል የከፍተኛ ትምህርት ተቋማት ፎረምና ሌሎች መንግስታዊና መንግስታዊ ያልሆኑ ድርጅቶች እንደተሳተፉበት የተገለጸው የሰባዊ ምላሽ ስልት ጥናት ሰነድ ይፋ የተደረገው ትላንት ጥቅምት 5 ቀን 2017 ዓመተ ምህረት ነው። ከአንድ አመት በላይ የቀጠለው የአማራ ክልል ግጭት ከፍተኛ ሰባዊ ጉዳት ማስከተሉን ጥናቱ አመልክቷል። ግጭቱን ተከትሎ በድምሩ ከ15000 በላይ ሰዎች የሞት፣ የመቁሰል፣ የአምሮና ማህበራዊ ቀውስ እንዲሁም የጾታዊ ጥቃት ሰለባ መሆናቸውንም ጠቅሷል። ጥናቱን አስመልክቶ ዛሬ ከአሜሪካ ድምጽ ጋር ቆይታ ያደረጉት የአማራ ክልል የከፍተኛ ትምህርት ተቋማት ፎረም ዋና ጸሐፊ ዶክተር ታፈረ መላኩ ግጭቱ በጤናው ዘርፍ ላይ አስከተለው ያሉትን ሰብአዊና ቁሳዊ ውድመት ዘርዝረዋል።
በቀጣይ ከጤና ተቋማት ተሰበሰበ በጣም ቁንጽል የሆነ መረጃ ነው እና በሱ እንኳን ካየነው ከ15000 በላይ ጉዳት ላይ አለ። ኢቨን ከ5700 በላይ እስከ መስከረም እንኳን ባለው በሴቶች ጋር መደፈር በጣም ልብ ሰባሪ የሆነ ነገር መረጃን ያው በዶክመንቱ ስለምታዩ ልብ የሚሰብር ነገር አለ። በህክምና ምን ያህል ባለው ተደራሽነት አንጻር ብለን ካየነው በጣም መረጃው በራሱ እውነት ለመናገር በጣም ከሚገባው በላይ ዝቅተኛ ተብሎ የሚወሰድና ሙሉ ስሙን ሰብአዊ ቀውስን በክልል ውስጥ እየደረሰ ያለውን ሰብአዊ ቀውስ ላያመላከት ይችላል እና እኛ ማንንም የትኛውንም ወገን አልወነጀልንም። ያው በስትራቴጂ ዶክመንት እንዳየሽው የደረሰውን ጉዳት አሳይተን ግን የዓለም አቀፉ ማህበረሰብ አጠቃላይ ለሰብአዊ መብት ተሟጋች ነው የሚሉ አካላት አጠቃላይ ትልልቅ ሴት ያለው ሀገር ነው እንደ ህዝብ በጣም ነባር ሴቶች ያሉት ነው እና እሱን ታሳቢ አድርጎ ማህበረሰቡ አጠቃላይ ህዝቡም በሁለቱም ወገን ያሉትም አካላትም ለህዝባቸው የተለየ ነገር እንዲያደርጉ ነው።
ከዚህ በተጨማሪም በጤና ተቋማትና በባለሙያዎች ላይ ሙያዊ ነጻነት ማጣት፣ የህክምና ግብዓቶች ማጓጓዝ አለመቻል፣ የአምቡላንሶች ለተፈለገው ዓላማ አለመዋል፣ ለዘርፉ መዳከም ዋና ዋና ተጠቃሽ ምክንያቶች መሆናቸውን በጥናቱ ተገልጿል። እንደ አውሮፓውያን አቆጣጠር ከሐምሌ 2023 እስከ ጥር 2024 ያለውን ጊዜ በሸፈነውና በጤና ተቋማት ላይ የደረሱ ጉዳቶችንና የተፈጸሙ ዝርፊያዎችን በተመለከተው ክፍልም 25 ሆስፒታሎችን ጨምሮ ከ900 በላይ የጤና ተቋማት ሰለባ መሆናቸውን አመልክቷል። ይህ ችግር በዚሁ ከቀጠለም የሚያስከትለው ማህበራዊ ቀውስ እጅግ የከፋ እንደሚሆን የገለጹት የፎረሙ ዋና ጸሐፊ ዶክተር ታፈረ በክልሉ የሚገኙ ሁለቱ ተፋላሚ ኃይሎች የዓለም አቀፍ የሰብአዊ ህግ መርሆችን በተለይ የጄኔቫ ስምምነቶችን እንዲያከብሩ ጥሪ አቅርበዋል።
ትልቁ ችግር በነገራችን ላይ በሁለቱም ወገኖች ያሉ አካላት የዓለም አቀፍ ህጎችን በአግባቡ አለማክበር አንደኛው ትልቁ ችግር፣ የጤና ተቋማት ነጻነት ጋር በሁሉም በኩል በሁለቱም ወገኖች ተገቢው ክብር አለመስጠት ኢቨን በታካሚዎችም ጭምር በመፈናቀልም በመልቀቅም ኢቨን በጣም ቁጥሩ ትንሽ ካልሆነ በስተቀር ህይወታቸውንም ያጡ አሉ በሚል 116 ከስራቸው የተፈናቀሉ ሙያተኞች አሉ። በግጭቱ ላይ ከሚፈጠረው ቀውስ ባለፈ መንገድ በጤናው በኩል ላይ የኛ ያለው ደግሞ አንደኛውን በክልሉ ያለውን ሰብአዊ ቀውስ በጣም በከፋ መንገድ አድርጎታል። የተባበሩት መንግስታት በቅርቡ በአማራ ክልል ባለው ሁኔታ ባጋጠመው ችግር የሰብአዊ ድጋፎችን ማቋረጣሉ ከሚለውም አንጻር አንዱ ምላሽ ይሆናል። ገና የዓለም አቀፎችን ድርጅቶች በአካል እየተገኘነ ሎቢ እናደርጋለን ብለን ነው እያሰብን።
በዋግምራ ብሔረሰብ አስተዳደር ዞን በዝቋላ ወረዳ በአንድ የመንግስት የጤና ተቋም ሰራተኛ መሆናቸውንና በደህንነት ስጋት ምክንያት ስማቸውን በይፋ እንዳንጠቅስ የጠየቁን አንድ የጤና ባለሙያ በክልሉ ባለው የጸጥታ ችግር ምክንያት በሚሰሩበት የጤና ተቋም በግብዓት እጥረት ምክንያት ታካሚዎች በቀላል በሽታ እንደሚሞቱና ግጭቱ ባለባቸው አካባቢዎች ይሰሩ የነበሩ የሙያ አጋሮቻቸው ስራ ማቆማቸውን እንደሚያውቁ ነግረውናል።
ትልቁ ችግር ፈተና የሆነብን አሁን የግብዓት አቅርቦት ችግር በቀላሉ ማከም እየቻለ ፔሸንቶች በጣም ኮምፕሊኬት እያደረጉ ወይም ደግሞ በቀላሉ መዳን እየቻሉ የሞትብን ሁሉ ጭምር እያየን ነውና የግብዓት ጉዳይ ያው ከደሴ ነው የምናመጣው ግብዓት እና ከዛ ሄዶ ለማምጣት ትልቅ ፈተና ስለሆነ በቃ ሄዶ ለማምጣት መንገዱ ዝግ ይሆናል። ብዙ ጊዜ መንገዶች ይዘጋሉ ከጸጥታው ጋር ተያይዞ ማለት ነው። ከዚህ ሲቀጥል ደግሞ ያው አምቡላንሶች ያው ክልል ራሱ የሚያውቀው ነው። የአምቡላንስ ሰርቪስ አሁን ቀጥታውን ለታካሚ አይደለም ሰርቪስ እየሰጠ ያለው እና እየሰሩ ያሉት አሁን ያለውበት ያን ያክል የሰሜኑ ጦርነት ነው እንጂ አሁን አማራ ላይ ያለው ግጭት ብዙም እንትን የለበትም። ሌሎች ጋር ግን በግብዓት አንጻር እንደዚህ ደግሞ ያው ደሞዝ ሰው ደግሞ ሰው ገዝቶ ካልሰራ ደግሞ ስለማይከሰል
ደሞዝ ካልተከፈለላቸው ደግሞ ያው ያን ያክል መስራት ስለማይችሉ እንደዚህ አይነት ችግሮችን ያው ይነግሩናል ስንደዋው።
የአማራ ክልል የከፍተኛ ተቋማት ፎረም፣ የክልሉ የህብረተሰብ ጤና ኢንስቲትዩት፣ የዓለም የጤና ድርጅትና ሌሎች መንግስታዊና መንግስታዊ ያልሆኑ ድርጅቶች የተሳተፉበት ይህ የዳሰሳ ጥናት የመፍትሄ ሐሳብ ማስቀመጡንም ዶክተር ታፈረ አክለዋል።
መሰጓጉል የሌለበት የጤና አገልግሎት መድረስ አለበት። የግጭቱ ዋና ተዋናዮችም ሙሉ ትብብር ማድረግ አለባቸው ነው አንደኛው እሱ ነው። ሁለተኛ የማህበረሰቡ ተሳትፎ ደግሞ ከመቼውም ጊዜ በላይ ከፍ ማለት አለበት። ሁለቱም ተዋናዮች በሚዲያተር የሞዴሎችን ዓለም አቀፍ ተሞክሮች አይተናል። በርስ በርስ ግጭት የነበረው ደቡብ ሱዳን አይተናል፣ የመንም አይተናል፣ የኮሎምቢያንም ሁሉን አይተናል። ጥናቱና ተናውና ስለዚህ ኢቭን አንዳንድ ጊዜ ሁለቱ ኃይሎች የጤና ግባቶችን ለማድረስ ሲባል ግጭቱን የሚያቆሙበት ጊዜ እንኳን አለ፣ ለተወሰነ ጊዜ እንኳን ማለት ነው። እና ምን አዲስ ነገር አለው በእኛ ሀገር በእኛ ክልል በዚህ በአማራ ክልል ጋር ይሄ ያኛው ጋር ሌላ ቦታ የሚሆነው ነገር የማህበረሰቡ ተሳትፎ ከፍ ማለት አለበት ብለን ነው የምናስበው። ሌላው የሙያተኞች ደህንነት መጠበቅ መቻል አለበት። ሂውማኒተሪ ያለው ላይ ሁለቱም ወገኖች ማክበር ከቻሉ እንደ ስትራቴጂ ተብሎ የተቀመጡ ነገራቸው አዲስ አይደሉም። በዓለም አቀፉ ማህበረሰብ በእርስ በርስ ጦርነት ለብዙ ዓመታት ያሳለፉ ሀገራት እንኳን የተገበሯቸው ናቸው።
በጉዳዩ ዙሪያ ተጨማሪ ሀሳብና አስተያየት ለማካተት ለአማራ ክልል የመንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ኃላፊ ዶክተር መንገሻ ፋንታው የእጅ ስልክ ላይ ብንደውልም ስልኩ ባለመነሳቱ ምክንያት ሀሳብና አስተያየታቸውን ማካተት አልቻልንም። የኢትዮጵያ ሰብአዊ መብቶች ኮሚሽን ተጠባባቂ ዋና ኮሚሽነር ራኬብ መለሰ በአማራ ክልል ያለውን ግጭት አስመልክቶ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ ሁሉም አካላት በሰላማዊ ሰዎችና በሲቪል ተቋማት ላይ ከማነጣጠር እንዲቆጠቡ መጠየቃቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው።
ዓለም አቀፍ ደረጃ የዲሞክራሲ የፖለቲካ ነጻነትና የሰብአዊ መብቶችን ይዞታ የሚገመግመው ፍሪደም ሃውስ ተቋም አመታዊውን ዓለም አቀፍ የኢንተርኔት ነጻነት ሪፖርት ይፋ አድርጓል። ተቋሙ በመላ ዓለም የኢንተርኔት ነጻነት ለ14ኛ ዓመት እንዳሽቆለቆለ ይፋ አድርጓል። እምነት የሚጣልበት የኢንተርኔት ላይ ምህዳር ለመገንባት ለኢንተርኔት ነጻነት የታደሰና ቀጣይነት ያለው ቁርጠኝነት አስፈላጊ መሆኑንም አሳስቧል። ሪፖርቱን የቃኘው ሀብታሙ ስዩም አጭር ዘገባ አሰናድቷል።
ከአውሮፓውያኑ 2009 ዓመተ ምህረት ጀምሮ በዓለም ዙሪያ የኢንተርኔት ነጻነትን ይዞታ ይፋ ሲያደርግ የቆየው ፍሪደም ሃውስ ተቋም በዘንድሮ ሪፖርቱ በዓለም አቀፍ ደረጃ የኢንተርኔት ነጻነት ማሽቆልቆሉን ይፋ አድርጓል። ሪፖርቱ ካካተታቸው 72 ሀገራት ውስጥ በ27ቱ የበይነ መረብ ላይ የሰብአዊ መብት ጥበቃ ደረጃ ዝቅ ሲል በ18ቱ መሻሻዮች መታየታቸውን ጠቅሷል። በዚህ ዓመት በከፍተኛ ሁኔታ የኢንተርኔት ነጻነት ያሽቆለቆለባት ሀገር ኪርጊስታን መሆኗን ያወሳው ሪፖርቱ የሀገሪቱ ፕሬዚደንት ሳዲር ጃፓሮቭ ዲጂታል ሚዲያን ዝም ለማሰኘት እና የበይነ መረብ ላይ አደረጃጀትን ለማፈን ጥረታቸውን አጠናክረዋል ብለዋል። ቻይና በዓለም ላይ እጅግ የከፋ የኢንተርኔት ነጻነት ያለባት ሀገር የሚለውን መለየው ወታደራዊ አገዛዟ በቨርቹዋል የግል ኔትወርኮች ወይም ቪፒኖች ላይ አዲስ የሳንሱር ስርዓት ከዘረጋባት ሚያንማር ጋር መጋራቷን ያስታውቀው ሪፖርቱ በአንጻሩ አይስላንድ የኢንተርኔት ነጻነት ያለባት ሀገር በመሆን የቀዳሚነት ደረጃዋን እንዳስጠበቀች፣ አፍሪካዊቱ ሀገር ዛምቢያ ደግሞ ትልቁን የደረጃ ማሻሻያ ማሳየቷን ይፋ አድርጓል። በመጀመሪያ ጊዜ ቺሊና ኔዘርላንድስ የበይነ መረብ ሰብአዊ መብትን የሚጠብቁ ጠንካራ አሰራሮችን ማስታወቃቸውን እንደተገነዘበም አክሏል። በበይነ መረብ ላይ ሀሳብን በነጻነት መግለጽ በበርካታ የዓለም ሀገራት ለከባድ እስራትና ጥቃት የሚያበቃ መሆኑ መባባሱን ያወሳው ተቋሙ በሪፖርቱ ከተካተቱ ሀገሮች ውስጥ በሶስት አራተኛው የኢንተርኔት ተጠቃሚዎች ግጭት ቀስቃሽ ባልሆኑ አስተያየቶቻቸው ሳይቀር ለእስር ይዳረጋሉ ብሏል። እስሩ እስከ 10 ዓመት የሚደርስ ከባድ እስር እንደሆነም አጽንኦት ሰጥቷል። ከመቼውም በበለጠ ሁኔታ ቢያንስ በ43 ሀገራት ውስጥ ሰዎች በበይነ መረብ ላይ ባላቸው እንቅስቃሴ ምክንያት አካላዊ ጥቃት ወይንም ለግድያ ብቀላ ስለመዳረጋቸውም ሰፍሯል። የኢንተርኔት መዘጋትና ለተጋሩ አስተያየቶች የሚሰጡ የኃይል አጸፋዎች በዓለም ላይ ባሉ በርካታ ዋና ዋና የትጥቅ ግጭቶች ለተጎዱ ሰዎች ደግሞ የበለጠ አደገኛ ሁኔታም ፈጥሯል ብሏል ተቋሙ። ሳንሱርና የይዘት ማጭበርበር ተጣምረው ምርጫዎች ለማደናቀፍ መራጮችን በመረጃ ላይ የተመሰረተ ውሳኔ እንዳያደርጉ፣ በምርጫ ሂደት ውስጥ ሙሉ በሙሉ እንዳይሳተፉና ድምጻቸውን እንዳያሰሙ ለማሳት ያቀዱ እንቅስቃሴዎች በበርካታ ሀገራት ውስጥ መኖራቸውን ያጋለጡ ተቋሙ በአንጻሩ ለምርጫ በተዘጋጁ ወይንም ባከናወኑ ሪፖርት ትኩረት ባደረገባቸው ከግማሽ በላይ በሚሆኑት ሀገራት ውስጥ መንግስታት የመረጃ ታማኝነት ችግርን መቅረፍ ላይ ያተኮሩ እርምጃዎችን መውሰዳቸውን ጠቅሷል። ይህም በበይነ መረብ ሰብአዊ መብቶች ላይ የተቀላቀሉ ውጤቶችን አስገኝቷል ብሏል። ከዚህ ጋር በተያያዘ ደቡብ አፍሪካ፣ ታይዋንና የአውሮፓ ህብረት ተስፋ ሰጪ አሰራሮችን በማስተዋወቅ ረገድ በመልካም አብነት ተጠቅሰዋል። በዓለም አቀፍ ደረጃ ለ14ኛ ዓመት የኢንተርኔት ነጻነት ማሽቆልቆሉን ይፋ ያደረገው ተቋሙ ሁኔታውን ለማስተካከል በሀገራት ዘንድ እምነት የሚጣልበት የኢንተርኔት ላይ ምህዳር ለመገንባት ኢንተርኔት ነጻነት የታደሰና ቀጣይነት ያለው ቁርጠኝነት አስፈላጊ መሆኑን አሳስቧል። በዘንድሮው የፍሪደም ሃውስ ሪፖርት ላይ የተካተተችው ኢትዮጵያ ከመቶ በሚያዘው የኢንተርኔት ነጻነት መስፈርት 27 አግኝታለች። ኢትዮጵያ የኢንተርኔት ተደራሽነት ላይ እንቅፋት ትደቅናለች፣ በይዘቶች ላይ ገደብ ትጭናለች፣ የተጠቃሚዎችን መብትም ትጥሳለች ያለው ተቋሙ በዚህ ምክንያት የኢንተርኔት ነጻነት የሌለባት ሀገር የሚለውን መለዮ ሰጥቷታል። የተቋሙን ሪፖርት አስመልክቶ ከኢትዮጵያ መንግስት ባለስልጣናት ምላሽ ለማግኘት አመሻሹን ያደረግነው ሙከራ ስልካቸው ባለመነሳቱ አልተሳካልንም። መልስ እንዳገኘን በቀጣይ ቀናት መሰናዷችን አካተን እናስተምራለን።
ቱርክ በአፍሪካ ቀንድ ያሏትን ግቦች አደጋ ላይ የጣለው የሶማሊያና የኢትዮጵያ ግንኙነት። ቱርክ ከሶማሊያ ጋር ያላትን ትብብር በማጠናከር ላይ ትገኛለች። በያዝነው ወርም ለኃይል ምንጮች ፍለጋ ያሰማራቻት አሳሽ መርከብ ወደዚያው አቅንታለች። ዶሪያን ጆንስ ከኢስታንቡል ባጠናቀረው ዘገባ እንዳመለከተው በሶማሊያና በኢትዮጵያ መካከል ያለው ውጥረት አንካራ በአፍሪካ ቀንድ ያሏትን ግቦች ለአደጋ ያጋለጠ ነው። ለዝርዝሩ አሉላ ከበደ።
በያዝነው ወር ከኢስታንቡል የተነሳችው ኦሩክ ሬይስ የተባለችው የቱርክ አሳሽ መርከብ ከፍተኛ መጠን አለው የተባለ የኃይል ምንጭ ክምችት ፍለጋ በቱርክ የጦር መርከቦች ታጅባ ወደ ሶማሊያ አቅንታለች። የኃይል ምንጭ ፍለጋውም እንደ ተንታኞች እይታ የሁለቱን አገሮች ግንኙነት ማፋጠኑ የሚነገርለት ሶማሊያና ቱርክ የተፈራረሙት የደህንነት ጉዳዮች ስምምነት አካል ነው። ይሁን እንጂ ከጊዜ ወደ ጊዜ እየጨመረ የመጣው የቀጠናው ውጥረት አንካራ ትልቅ ተስፋ ያሳደረችበትን ሁኔታ ፈተና ላይ ሊጥለው ይችላል ባይ ናቸው። የዓለም አቀፍ ፖለቲካ ጉዳዮች አማካሪው ኖርማን ሪክፊልስ እንዲህ ሲሉ ያስጠነቅቃሉ።
Turkey needs Somalia and Ethiopia to play well together.
በሶማሊያና በኢትዮጵያ መልካም ግንኙነት መፈጠር ቱርክ ክልሉን አስመልክቶ ያላትን ፍላጎቶች ለማሳካት በእጅጉ ያስፈልጋታል።
ኢትዮጵያ ከሶማሊላንድ ጋር የመግባቢያ ስምምነት ከተፈራረመችበት ካለፈው የጥር ወር አንስቶም በሁለቱ አገሮች መካከል ውጥረቱ እያየለ መጥቷል። በስምምነቱ መሰረት ኢትዮጵያ ለሶማሊላንድ እንደ ሉዓላዊ አገር ዕውቅና በመስጠት በምትኩ የባህር በር ታገኛለች። የግዛት አንድነት የጣሰ ድርጊት ፈጽማለች ስትል ኢትዮጵያን የወነጀለችው ሶማሊያ በበኩሏ ስምምነቱን አጥብቃ አውግዛለች። ቱርክ በሌላው ወገን ሁለቱን አገሮች ለማስታረቅ ጥረት ይዛለች። ይሁንና ግብጽ ወደ ሶማሊያ የጦር መሳሪያዎች መላክ ከጀመረች በኋላ ውዝግቡ ይበልጥ እየሰፋ መጥቷል። ፕሮፌሰር ኢሌም ኢሪስ በአንካራ የማህበራዊ ሳይንስ ጥናቶች ዩኒቨርሲቲ የአፍሪካ ጥናቶች ጉዳይ አዋቂ ናቸው።
Somalia's growing ties with Egypt can provide Somalia leverage to negotiate with Ethiopia on more favorable terms, so it could strengthen Somalia's bargaining power.
ሶማሊያ ከግብጽ ጋር ያላት ግንኙነት እያደገ መምጣቱ ሞቃዲሾ ከኢትዮጵያ ጋር በተሻለ ሁኔታ ለመደራደር አመቺ የሚሰኝ ሁኔታ ይፈጥርላታል። ስለሆነም ሶማሊያ ከኢትዮጵያ ጋር በመታደርገው ድርድር የድርድር አቅሟን ማጠናከሩ አይቀሬ ነው።
ስለሆነም ግብጽ ከሶማሊያ ጋር ያላትን የጸጥታ ግንኙነት ማጠናከሯን ከቀጠለች ኢትዮጵያ በደህንነቷ ላይ እንደተቃጣ የጸጥታ ስጋት አድርጋ ልትወስደው ትችላለች። ይህም በድርድር ወቅት በሁለቱም ወገኖች በሶማሊያና ኢትዮጵያ መካከል ያለውን ያለመተማመን እንዲያይል ሊያደርገው ይችላል።
ግብጽ በህዳሴ ግድብ ግንባታ የተነሳ ከኢትዮጵያ ጋር ጠበኛ መሆኗ ይታወቃል። ውጥረቱ በተጨማሪም ሶማሊያና ኢትዮጵያ ከአልቃይዳ ጋር ግንኙነት ካለው አልሻባብ ሚሊሻዎች ጋር በሚያደርጉት ወታደራዊ ትብብር ላይም ስጋት ደቅኗል። እንደ ተንታኞችም እምነት አንካራ ከሁለቱም ወገኖች ጋር ባላት ጥሩ ግንኙነት የተነሳ በሶማሊያና በኢትዮጵያ መካከል የነገሰውን ውጥረት ለማርገብና አንዳች መፍትሄ ለማማጣትም አሁንም በጥሩ ሁኔታ ላይ ብትገኝም ዲፕሎማሲያዊ ድጋፎች ግን ያስፈልጓታል ነው የሚሉት። ኦማር መሐሙድ በዓለም አቀፉ የቀውስ ተከታታይ ቡድን የምስራቅ አፍሪካ ጉዳዮች ከፍተኛ ተንታኝ ናቸው።
Turkey still should be can still be the lead mediator, but outside actors like the U.S., like the EU, like those in the Gulf, adding their weight to that to say.
Turkey አሁንም በአስተላቂነት ሚኖራ በመሪነት መቀጠል አለበት። ነገር ግን እንደ United States የአውሮፓ ህብረትና የባህረ ሰላጤው ሀገራት የመሳሰሉ ሌሎች ሀገራት ይህ ጉዳይ ከመገበው በላይ ለተራዘመ ጊዜ ቀጥሏል በሚል የበኩላቸውን ጫና ማሳደር አለባቸው። ሁኔታው በዚህ መንገድ ለረጅም ጊዜ ከቀጠለም የሚፈጠሩት አለመግባባቶችና በውጉ ያልተሰሩ ርምጃዎች ግጭት ሊያስከትል ለሚችል ውጤት የማጋለጽ እጣቸው ከፍ ያለ ነው።
የዓለም አቀፍ ፖለቲካ ጉዳይ አዋቂዎች አክለውም አንካራ በሶማሊያ ወታደራዊና ዲፕሎማሲያዊ መዋልንዋይ ያፈሰሰች ባለችበት በአሁኑ ወቅት ሊቀሰቀስ የሚችል የትኛውም አይነት አዲስ ግጭት አለም ተጨማሪ አለመረጋጋት ሊፈጥር የሚችል ሁኔታ በጦርነት በተበታተከው ቀጠና በአካባቢው ያላትን ተጽዕኖ የማሳደግ ህልም ላላት ቱርክ አደጋ ደቃይ ነው ሲሉ ያስጠነቅቃሉ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ በቀጥታ የሚተላለፍላችሁን የዛሬ ረቡዕ ምሽት ዝግጅታችንን ነው። የአሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ዲሞክራሲ በተግባር የሚለው ይሆናል። ከጥቅምቱ የአሜሪካ ምርጫ ጋር ተያይዞ የሚመጣ የአእምሮ ጭንቀት የፖለቲካ ዝንባሌ ምንም ይሁን ምን ምርጫ ሲቃረብ የጭንቀት መጠን እንደሚጨምር የአሜሪካ ስነ አእምሮ ሕክምና ማህበር ያመለክታል። የማያቋርጥ የዜና ስርጭት አስጨናቂ ክርክሮችና ለሀገሪቱ የወደፊቱ እጣ ፈንታ የሚኖር ስጋት ሁሉም በአእምሮ ጤና ላይ ጫና ያሳድራሉ። አንዳንድ የስነ ልቦና ባለሙያዎች ታዲያ ችግሩን ከምርጫ ጋር የተያያዘ የጭንቀት ህመም ሲሉ ይጠሩታል። ማክሲም አዳምስ በዚህ ዙሪያ ያደረሰንን ዘገባ ስምኝሽ የቆየ ታቀርባለች።
የአሜሪካ ስነ ልቦና ባለሙያዎች ማህበር ባካሄደው ጥናት መሰረት ጥቅምት 26 2017 ዓመተ ምህረት የሚካሄደው የአሜሪካ ፕሬዝዳንታዊ ምርጫ በጥናቱ ከተካተቱ ሰዎች 3/4 በሚሆኑት ላይ ጭንቀት ፈጥሮባቸዋል። አንዳንድ የስነ ልቦና ባለሙያዎች ይህን ክስተት ከምርጫ ጋር የተያያዘ የጭንቀት ህመም ሲሉ ይጠሩታል። ሊን ቡፍካ የማህበሩ አባል ናቸው።
The political climate and discussions about the election
የፖለቲካ ምህዳሩና ስለምርጫው የሚደረጉ ውይይቶች በጣም የተጋጋሉና የበለጠ ከፋፋይ ሆነዋል። ስለዚህ ይህ በግለሰቦች ላይ ተጽዕኖ ይኖረው ይሆን ብለን አሰብን። እንዳልነውም ሰዎች በነገሩን ልምዳቸው መሰረት ለብዙ ግለሰቦች ትልቅ የጭንቀት ምንጭ ሆኗል። ሌሎች ጥናቶችም ተመሳሳይ ውጤቶች አግኝተዋል።
በነብራስካ ሊንኮልን ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ኬቪን ስሚዝ በበኩላቸው ከፖለቲካ ጋር ተያይዞ የሚመጣ ጭንቀት የተለያዩ የህይወት ገጽታዎች ላይም ተጽዕኖ እንደሚያሳድር ይገልጻሉ።
አንድ አምስተኛ ወይም አንድ አራተኛ የሚሆኑ አሜሪካውያን በፖለቲካ ምክንያት ማህበራዊ ግንኙነቶች መበላሸታቸውንና በሰላም ላይ ችግሮች መፈጠራቸውን ሪፖርት አድርገዋል።
የስሚዝ ጥናት እንደሚያሳየው ወጣቶች እንዲሁም የግራ ዘመም አመለካከት ያላቸውና በፖለቲካ ውስጥ ተሳትፎ የሚያደርጉ ከምርጫ ጋር ለተያያዘ ጭንቀት የበለጠ ተጋላጭ ናቸው።
We know how to mitigate the health effects.
በጤና ላይ ያለውን ተጽዕኖ እንዴት መቀነስ እንዳለብን እናውቃለን። ለፖለቲካ ትኩረት ባለመስጠት ችግሩ ግን መፍትሄው ለግለሰብ ጤና ጠቃሚ ሊሆን ይችላል። ለማህበረሰብ ጤና ግን ጥሩ አይደለም።
ጭንቀትን በተሻለ ሁኔታ ለመቋቋም የሚያግዙት ዶክተር ኪራን ዲንቲያላ በቅርቡ የሰላማዊ ፖለቲካ አረዳድ የሚል መጽሐፍ አሳትመዋል። ከምርጫ በፊት በሚኖረው ጊዜ ከመጠን በላይ የሆነ ጭንቀትን እንዴት ማስወገድ እንደሚቻልም ምክራቸውን አካፍለዋል።
Elections come and go. Politicians come
ምርጫ ይመጣል ይሄዳል። ፖለቲከኞች ይመጣሉ ይሄዳሉ። የወደፊት እጣ ፈንታቸውን ግን ምናልባት በ10% ምናልባት ከ20-30% ሊለውጥ ቢችል ነው። አብዛኛው የወደፊት ህይወታቸው ደስታ የሚወሰነው በየቀኑ በሚያደርጉት ነገር ባህሪያቸውና በስሜታቸው ላይ ነው።
ቡፍካ በበኩላቸው ከዚህ የስነ ልቦና ችግር መውጫ መንገድ አለ ይላሉ። ሳቸው እንደሚሉት ዋናው ነገር መረጃ የምናገኝበትን መንገድ መቆጣጠርና ለጭንቀትና ድባቴ የሚዳርጉ መረጃዎችን ለሰዓታት እያዩ ከመላፍ ይልቅ የሆነ ነገር ማንኛውንም ነገር ማድረግ ይረዳል።
constantly exposing ourselves to negative information, negative images,
ራሳችንን ያለማቋረጥ ላሉታዊ መረጃ፣ ላሉታዊ ምስሎች፣ ላሉታዊ ትርክቶች ማጋለጥ አሉታዊ ስሜታችንን እና ጭንቀታችንን ከፍ ያደርጋዋል። ሌላው ሰዎች እንዲያስቡበት የምናበረታታው ትርጉም ባላቸው ነገሮች ውስጥ እንዲሳተፉ ነው። ከምርጫው ጋር የተያያዘ ወይም ለራሳችን ትርጉም ባለው ወቅታዊ ማህበራዊ ጉዳዮች ወይም ችግሮች ላይ መሳተፍ ሊሆን ይችላል።
የስነ ልቦና ባለሙያዎች ማህበር መረጋጋት፣ ማህበራዊ ግንኙነቶችን ማጥበቅና ከሚወዷቸው ሰዎች ጋር ጊዜ ማሳለፍ አስፈላጊ መሆኑን ያሰምርበታል። ንቁ የአኗኗር ዘይቤን ማዳበር፣ ጤናማ ምግብ መመገብና በቂ እንቅልፍ መተኛትም ከምርጫ በፊት የሚፈጠር ጭንቀትን ለመቀነስ እንደሚረዳ ይመክራል። ማክሲም አዳም ስላጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ከዋሽንግተን ዲሲ በቀጥታ የሚተላለፈው የረቡዕ ምሽት ዝግጅታችን አሁንም እንደቀጠለ ነው። ቀጣዩ ዝግጅታችን ደግሞ ሴቶችና ማህበረሰብ ይሆናል።
የአሜሪካ ስነ ልቦና ባለሙያዎች ማህበር ባካሄደው መሰረት ጥቅምት 26 2017 ዓመተ ምህረት የሚካሄደው የአሜሪካ ስነ ልቦና ባለሙያዎች ማህበር ባካሄደው ጥናት መሰረት
ለተፈጠረው የቴክኒክ እክል ይቅርታ እንጠይቃለን። የጡት ካንሰርን ማሸነፍ ቆይታ ከበሽታው ካገገሙት ዶክተር ፍሬውት ደርሶ ጋር። ወራሃ ጥቅምት የዓለም አቀፉ የጡት ካንሰር ግንዛቤ ማስጨበጫ ወር በመባል ይታወቃል። በዓለም ላይ ከ8 ሴቶች አንዷ በጡት ካንሰር እንደምትያዝ በዩናይትድ ስቴትስ በካንሰር ዙሪያ የሚሰራው ገባሬ ሰናዩ የአሜሪካ ካንሰር ማህበረሰብ አማካኝነት የተሰሩ ጥናቶች ያመለክታሉ። በኢትዮጵያም በበሽታው ዙሪያ ያለው ግንዛቤና እንዲሁም የሕክምናው ተደራሽነት አነስተኛ መሆኑን ታካሚዎችና የጤና ባለሙያዎች ይናገራሉ። ኤደን ገረመው የጡት ካንሰር ታማሚ የነበሩትን ቀድሞ ዓለም ፀሐይ ፋውንዴሽን በመባል ይታወቅ የነበረውን የአሁኑን ዓለም ፍሬ ፒንክ ሃውስ ካንሰር ፋውንዴሽን መስራችና ዋና ስራ አስፈጻሚ ዶክተር ፍሬውት ደርሶን ስለተመክሯቸውና ተቋማቸው ለካንሰር ህሙማንና ቤተሰቦቻቸው ስለሚያደርገው ድጋፍና እንቅስቃሴ አነጋግራቸዋለች።
በጣም አመሰግናለሁ ቪኦኤን። ስሜ ፍሬውት ደርሶ ባላለሁ አትላንታ ጆርጂያ ነው። ስራዬ ኦቨር 35 ይርስ ነርስ አድቫንስ ነርስ ነበር። አሁን ፒኤችዲ እንሻለው ኦን ውመን ሄልዝ እና ግሎባል ሄልዝ። ዓለም ፍሬ ፒንክ ሃውስ ካንሰር ፋውንዴሽን ደግሞ መስራችና ኤግዜክቲቭ ዳይሬክተር ነኝ።
በጣም አመሰግናለሁ ዶክተር። እንግዲህ ዓለም ፍሬ ፒንክ ሃውስ እንዴት ሊመሰረት ቻለ? ምክንያቱ ምን ነበር?
መጀመሪያ ድርጅቱ ሲመሰረት በአትላንታ ጆርጂያ ዓለም ፀሐይ የጡት ካንሰር ፋውንዴሽን ነው የሚባለው እና ዓለም ፀሐይ የእኔ ታናሽ እህት ነች። በጡት ካንሰር ነው ያለፈችው። እሷን አነር ለማድረግ በእሷ ስም ነው የተመሰረተው። 2011 ሜይ ነው እሷ ከዚህ ዓለም በሞት የተለየችው ኢትዮጵያ እና 10 ዓመት ይሆናል በዛ ስም የሄድ ነው። ከዛ በኋላ ግን ጡት ካንሰር መሆኑ ቀርቶ ሁሉንም አይነት ሴቶችን የሚያጠቃ ካንሰር በሙሉ መርዳት ጀመር። የጡት ካንሰር እና የማህፀን ካንሰር ዋና አላማችን ሚሽናችን እሱ ሆኖ ሌሎችንም ካንሰር ስለምናጠ አቃለል ዓለም ፍሬ ፒንክ ሃውስ ካንሰር ፋውንዴሽን ሆኖ ስሙ ከተቀየረ ይሄው አሁን 2ኛ አመት አሳልፈናል።
እንግዲህ መነሻው የእህትሽ ምክንያት ይሁን እንጂ አንቺም ራስሽ ጉዞ አለሽ ከካንሰር ጋር የተያያዘ ካንሰርን ማሸነፍ የቻልሽ ሰውነሽና እስቲ ጥቂት ስለ ራስሽ ንገሪኝ።
የጡት ካንሰር በብዙ አይነት መንገድ ይመጣል። አንደኛው በዘር ነው። ጄኔቲክ ካንሰር ይባላል እና በእኛ ላይ ፎርቹኔትም በዋን ፎርቹኔት በህታችን ነው ያወቅነው። በእርግጥ በህታችን አላወቅኩትም። እኔ ሲያዝ ነው ጄኔቲክ ቴስት አድርጌ የዛ ጄኔቲክ ዘሩ እንዳለን ጄናችን ውስጥ እንዳለን ያወቅኩት በእኔ ቴስት ላይ ነው። አዊሽ በኢትዮጵያ እንዲሁ በቴስቱ ተደርጎ በዛን ሰዓት 2011 ባቅኑሮ ምን ታደርጊ ነበር የሚለው ብዙም የተለየ ነገር ባላደርግም እንዲሁ ማወቁ ጥሩ ነው። እኔ በፊልዱ ላይ ነው ያለሁት። ካንሰር ነው ብዙ ስፔሻላይዝ አድርጌ ስሰራ የነበረው በሪሰርችን በአኪዩት ኬር ሆስፒታልን። ትንሽ አይዲያ አለኝ ሪስክ አለኝ ብዬ አስብ ነበር። ሪስኬንም ለመቀነስ አንዳንድ የተለያዩ ነገሮችን እሰራ ነበር። ግን ያው ብትሰሪም አቮይድ ማድረግ አትችይም። አድቫንቴጁ ግን እንደ ህቴ ቆይቼ ሳይሆን ካንሰሩን ያወቅኩት ኤርሊ ስቴጅ ነው ያወቅኩት፣ በጣም ኤርሊ ስቴጅ እና ቶሎ ስለታወቀ በሽታው ህቴ የሄደችበትን የትሪትመንት መንገዶች ወይም ሬዲዬሽን ኪሞ ምናምን የሚለውን አልወሰድኩትም። ይህ ነው ዋናው ቁልፉ። አሁን ይህን የሚያዳምጡ እህቶቻችን ወንድሞቻችን፣ ባይደወ ወንዶችም ብረስ ካንሰር ይዛቸዋል። እኛ ሁልጊዜ ሴቶች ላይ ፎከስ ስለምናደርግ ነው ቁጥሩ ስለሚያንስ ብቻ እና ማወቅ ያለባቸው ሪስካችን አውቀን ምን እናድርግ የሚለውን መረዳትና በተግባር መፈጸም አለባቸው። ግን አሁን 6 ዓመቴ ነው የኪሞቴራፒውን ሬዲዬሽኑን ሳልወስድ፣ ለ10 ዓመት የሚወሰደውን መከላከያ ተብሎ የሚሰጠውን ታብሌት በየቀኑ እየወሰድኩን ያለሁት። ኢሞሽናሊ ድሬን ያደርጋል። አለብሽ ሲባል ከሞተች እህትሽ ጋር ታገናኘዋለሽ፣ ከሌሎች ሴቶች የሚሄዱበት ጉዞ ጋር ታየዋለሽ፣ ስራሽን ያደናቅፍሻል፣ ኢሞሽንሽን ድሬን ያደርጋል። እምነት ስላለኝ ደግሞ ማድረግ ያለ ያለብኝን ማድረግ አለብኝ ብዬ ሳልደብቅ እያወራሁት በደስታ ተቀብዬ እየሰራሁት ስለሆነ እግዚአብሔር ይመስገን ጉዞዬ በጣም የሚመረር አይደለም።
ያው ቀዶ ጥገና ማርገሻል።
ቀዶ ጥገና እኔ ጡቴ አለብኝ ስባል በግራ በኩል ትንሽ 1 ሴንቲሜትር ቁስል ነገር አለ ነው የሚያሳየው። ግን እኔ አንደኛ የዘር ነው፣ ሁለተኛ ደግሞ እኔ የማጠባው እድሜ አይደለም ያለሁት። የማጠባበት እድሜም ቢሆን ህይወት እናት መኖር አለባት አይደለም? ልጅንም ለማሳደግ ሰው ጡቴን ማስወገድ ጡቴን ሰርጀሪ ማድረግ ነበረብኝ እና ሰርጀሪ ትንሿን ብቻ አውጥቼ መተው እችል ነበር። ነገር ግን የመረጥኩት ለሌላም ጊዜ እንዳላስብ ብዬ ሁለቱን ጡቴን ነው ያስወጣሁት፣ ሰርጀሪ ያደረግኩት። ከዛም አልፌ ሄጄ የጡት ካንሰርና ኦቫሪያን ካንሰር ገናኛል፣ ሰራጭ ወደዛ ይሄዳል እና እሱንም አብሬ ነው ያስወጣሁት። እኔ ማሰብም አልፈለግኩም ሁለተኛ፣ ያ ግን ምርጫዬ ነበር።
እንግዲህ ተቋማችሁ ሲመሰረት ያየሹ ክፍተት ይኖራል መቼም እህትሽ ስትታከም እና ምን አይነት ክፍተት ለመሙላት ነበረ የተመሰረተው?
ክፍተቱ እህቴ ኢትዮጵያን የነበረችው በዛን ሰዓት ከ11 ዓመት በፊት ስለ ካንሰር አይወራም። ስለ ካንሰር ሰርጀሪም የሚሰጠው ሌላ ስም አለው እና እህቴ በዛ ምክንያት ማህበረሰቡ ተጽዕኖ ስለነበረ አልተናገረችም። ውስጧ ደብቃ ነበረ የጠበቀችው እና አሁን እግዚአብሔር ይመስገን ይሻላል ትንሽ። በዛን ሰዓት ግን በጣም የተቸገረችበት ጊዜ ነበር። ያ ክፍተት አንደኛው ነው። ሌላው ደግሞ ህብረተሰቡ ቢያቅ ኑሮ ስምፕተሙን ቢያቅ፣ እህቴ አሁን ድግስ ነበር እቃ ሳነሳ የሆነ ነገር አበጠ ይድናል እያለች የሆነ ነገር ታደርግ ነበር ለብዙ ጊዜ እና ደረጃውን ከፍ አደረገችው ካንሰር መሆኑን ስላላወቀች። ካንሰርን ለማወቅ የሚደረገው ካንሰርን ካወቀች በኋላ የሚሰጠው ካውንስሊንግ ትሪትመንቱ በጣም ትልቅ ጋፕ ነበር በኢትዮጵያ ውስጥ። ያን ጋፕ ሞላለሁ ብዬ ሳይሆን ግን አትሊስት ይሄ ድርጅት ቢመሰረት ብዙ ጥልቅ የሆነ ትምህርት እየተሰጠ አት ሴም ታይም ደግሞ ሴቶች ሲቸገሩ ፋይናንሻሊ የዛን ደግሞ እየከፈልን በፕራይቬት አንዳንዶችን እንልክ ነበር እና ብዙ ጋፖችን ለማጥበብ ሞክረናል። 13ኛ ዓመታችን ዘንድሮ ይዘናል። ኢትዮጵያም ሁለት ካንሰር ሴንተር ፒንክ ሀውስ የሚባል ከፍተን ከገጠር የሚቀመጡበት ቤት የላቸውም፣ በረንዳ ነው የሚቀመጡ ትሪትመንት ወስዶ በብርድ በረሃብ ከዛም ደግሞ ገንዘባቸውን አንዳንዶች ዱርዬዎች ይወስዱባቸዋል። ያቺ ገንዘብ ስታልቅ ተስፋ ቆርጦ ይሄ የማይድን በሽታ ወደ ጋራችን ሄደን ከልጆቻችን ጋር እንሙት የሚሉት በጣም ብዙ ናቸው። የእነሱን ጋፕን ለማጥበብ የረዳ ናቸው። ከ8000 በላይ የሚሆኑ እናቶች እስከ 1 አስታማሚዎቻቸው እየረዳን ያለ ነው። አሁንም ይቀጥላል። ከዛ ውጭ ደግሞ ትልቁ ስራ በትምህርት ቤቶች ሄደን እናስተምራለን።
እዚህ ሀገር ያለው እንቅስቃሴያችሁ ምን ይመስላል?
ምንድን ነው እዚህ ሀገር ደግሞ ብዙ ያጋጠመን ጋፑ፣ አንደኛ ካንሰር መሆኑን ለማወቅ ይፈራሉ። ስለሚፈሩ ልጄ ግራጁዌት እስከምታደርግ እስከሚያደርግ እከሌ እንደዚህ እስከሚል ሌሉና እናቶች ፖስፖንድ ያደርጉታል። ፍርሃት ማወቅን አይፈልጉም እና ባይ ዘ ታይም ጨርሰው በቃ አሁን መሄድ አለብኝ ብለው ሲሄዱ ከጡታቸው ወደ አጥንታቸው ተመልሶ ነው የሚሄደው እና በጣም ያሳዝንሻል። እዚህ ሀገር ሆነሽ ሁሉ ኢንፎርሜሽን እያለሽ ግን ያን ፕሮሰስ ማድረግና እርምጃ መውሰድ በጣም ከባድ ነገር ነው በእኛ ሶሳይቲ የትም ሀገር ብትሄጂ። እነሱ እናስተምራለን፣ በየተራ ወደ ዶክተር እንወስዳለን፣ ከሶሻል ወርከሮች ጋር እናገናኛለን። የቤት ክራያቸውም የሀውስ ሞርጌጅ የአንድ ወር የሁለት ወር ግሮሰሪ በየጊዜ ነው የምናደርገው። ህጻናቶች ልጆች የትምህርት ቤት ልጆቻቸውን ደግሞ ፒክ አድገን ይሄ አፍተር ኬር የሚሉት አለ፣ እሱ ጋር ከፍለን እንወስዳለን፣ እንረዳቸዋለን። በጣም ብዙ ሶሻል ስራዎችን እንሰራለን። አትላንታ ዙሪያ አካባቢ አመቱ ደግሞ ኮንፈረንስ፣ ትልቅ ኮንፈረንስ የተለያዩ ዶክተሮች ከተለያየ ስቴት እየመጡ ያስተምሩልናል። የግርጉዞ ደግሞ ከጀመርን አሁን አራተኛ አመታችን ነው። የግርጉዞ በጣም ደስ ይላል። ወጣቶችን ያሳትፋል። ፈንድሬዝ የምናደርግበት ጊዜ ደግሞ ዋኪንግ ነው እና አሁን ደግሞ ሄልዝ ፌር አስበናል። ከኢትዮጵያ ኮሚኒቲ ጋር ሆነን
ተቋም እንደመሰረተ ሰው ኢትዮጵያ ውስጥ እንደሚንቀሳቀስ በቂ ትኩረት ተሰጥቶታል ወይ? በጤና ሚኒስቴርም በባለድርሻ አካላት
በቂ የሚባል ትኩረት ቀርቶ 50% እንዳለ ወርልድ ዋይድ ማለት ነው እኮ እንደ WHO ነው ምናምን ብታያቸው በቂ ትኩረት ቢሰጠውማ ይህን ያህል ሰው ከሰባ ሴቶች አንድ ሰው እየተባለ እየተጻፈ ሁልጊዜ እንደ ታሪክ አይነገርም። በየአመት በሚኒስትሪ ኦፍ ሄልዝም በዩ በሴቶችም በዩ በቂ ትኩረት አልተሰጠበትም። እንዲሰጥም እየገፋፋን ነው። ከድሮ ይሻላል እና በጣም ያሳዝንሽ ኢትዮጵያ፣ በአጠቃላይ አፍሪካ ያሳዝንሻል። ሴቶች እራሳችን ተነስተን እራሳችን ኤምፓወር አድርገን ነገሩን አውቀ ነው ከትንሽ እስከ ትልቅ ሆ ብለን ተነስተን እንጀምረው ብለን ተነስተን ካልሰራን በስተቀር ብዙ መጠበቅ የለብንም እና የሴቶችን ሚኒስቴር፣ የጤና ሚኒስቴር፣ ትምህርት ቤት ሁሉም ተጋግዞ ለየራሳችን ድምፅ መሆን አለብን። የአንድ ድርጅት ብቻ አይደለም። እየተናገርኩ ነው መሞት የምፈልገው። በዛ ነው የምቀጥለው። የምትተባበሩ ሰዎች በሚዲያም ያላችሁ ኦክቶበርን ብቻ ጠብቃችሁ ከሚሆን አስተባብሩን፣ ሪቻውት አድርጉ፣ እኛም እናደርግ።
እሺ፣ እሺ ዶክተር ፍሬ በጣም ነው የማመሰግነው ስለነበረን ቆይታ።
እጅግ አድርጌ አመሰግናለሁ።
በመከታተል ላይ የምትገኙት የዛሬ ረቡዕ ጥቅምት 6 2017 ዓመተ ምህረት ከአሜሪካ በቀጥታ የሚተላለፍላችሁን የአሜሪካ ድምጽ ነው። ፕሮግራማችን ወደ ማጠናቀቁ እንገኛለን። ከዛ በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በጎርጎሮሳውያኑ ጥቅምት 7 2023 ሐማስ አሰቃቂ የሆነውን የሽብር ጥቃት በእስራኤል ላይ ሲፈጽም በጋዛ ለብዙ 10,000 ንጹሃን ፍልስጤማውያን ሞት ምክንያት የሆነው ጦርነት እንዲቀሰቀስ መዘዝ ሆኗል በማለት የዛሬው ርዕሰ አንቀጽ ሐተታውን ይጀምራል። በአሳዛኝ ሁኔታ የተባበሩት መንግስታት የጸጥታው ምክር ቤት ውሳኔ 1701ን በግልጽ በመጣስ ሂዝቦላ የተሰኘው ሌላው በኢራን የሚደገፍ አሸባሪ ቡድን በሺዎች የሚቆጠሩ ሚሳኤሎችን ወደ እስራኤል በማስተኮስ ግጭቱን ተቀላቀለ። እስከ መስከረም ወር ድረስም በእስራኤልና በሊባኖስ መካከል በተደረገው የተኩስ ልውውጥ በእስራኤልና በሊባኖስ ድንበር የሚኖሩ 100,000 ሲቪሎችን አፈናቅሏል። ከመስከረም ወር አጋማሽ አንስቶም እስራኤል ሂዝቦላ ላይ ተከታታይ ከባድ ጥቃቶችን አድርሳለች። በሊባኖስ የሚገኙ የሂዝቦላ ዓላማዎች ላይ ብርቱ የአየር ጥቃት በመፈጸም በደህንነት እርምጃዎች የሂዝቦላን አመራሮች በመግደል እንዲሁም በደቡባዊ ሊባኖስ በሂዝቦላ የተያዙ አካባቢዎች የእግረኛ ወረራዎችን ተጠቅማለች ሲል ርዕሰ አንቀጹን አትቷል። በአሁን ሰዓት በእስራኤልና በሂዝቦላ ግጭት ከ1,000,000 በላይ ሊባኖሳውያን ከመኖሪያ ቤታቸው ሲሸሹ ከ200,000 በላዩ የሊባኖስና ሶሪያን ድንበር መሻገራቸውን የመንግስታቱ ድርጅት አስታውቋል። ሊባኖሳውያን እየከፋ የመጣ ሰብአዊ ቀውስ ተጋርጦባቸዋል በማለት ምክትል ፕሬዝዳንት ካማላ ሃሪስ በኤክስ ማህበራዊ ገጻቸው ላይ ማስፈራቸውን ርዕሰ አንቀጹ አስታውሷል። አያይዞም በሊባኖስ የሚገኙ ሲቪል ዜጎች ስቃይና ደህንነት ያሳስበኛል፣ በዚያ የሚገኙ ሲቪሎች ፍላጎት እንዲሟላ መስራቴን እቀጥላለሁ ማለታቸውን ጠቅሷል። ለዚህም በቅርቡ በተከሰተው ግጭት ሳቢያ ለተፈናቀሉ ዜጎች ምግብ፣ መጠለያ፣ ደህንነትና የንጽህና ሁኔታ እንዲጠበቅ ዩናይትድ ስቴትስ ከምታደርገው ድጋፍ በተጨማሪም የሚታከል 157,000,000 ዶላር የሚጠጋ የገንዘብ ድጋፍ ታደርጋለች ማለታቸውን ርዕሰ አንቀጹ አስታውቋል። ይህ ተጨማሪ ድጋፍ ዩናይትድ ስቴትስ ባለፈው የአውሮፓውያኑ ዓመት ሊባኖስን ለመደገፍ ያወጣችው ገንዘብ 385,000,000 አድርሶታል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በመግለጫቸው ተጨማሪ የገንዘብ ድጋፉ ወደ ጎረቤት ሀገር ሶሪያ የሚሰደዱ ሊባኖሳውያንን ለመደገፍ ይውላል ማለታቸውን ርዕሰ አንቀጹ አውስቷል። ተጨማሪ የገንዘብ ድጋፉን ባስታወቁበት ወቅትም የውጭ ጉዳይ አንቶኒ ብሊንከን ዩናይትድ ስቴትስ በሊባኖስና በቀጠናው እጅግ ተጋላጭ የሆኑትን ለማገዝ ቁርጠኛ ናት ማለታቸውን አስታውሶ አክሎም ሌሎች ለጋሾች እነዚህን አዳዲስ ሰብአዊ ፍላጎቶች ለመደገፍ እንዲተባበሩ እናሳስባለን ማለታቸውን አትቷል። የዩናይትድ ስቴትስ ውጭ ጉዳይ በቅርቡ ከመካከለኛው ምስራቅ መሪዎች ጋር ያደረገውን ውይይት ይፋ ሳደርግ ውጭ ጉዳይ ብሊንከን በሊባኖስና በእስራኤል በሁለቱም ድንበር በኩል ያሉ ሲቪሎች ወደ ቤታቸው እንዲመለሱ የጸጥታው ምክር ቤት ውሳኔ 1701ን ተግባራዊ ማድረግ አስፈላጊ መሆኑን አስምረውበታል በማለት የዛሬው ርዕሰ አንቀጽ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን ከስቱዲዮ በማቀናበር አብራን ያመሸችው ብራን ኃይሉናት፣ አበባየው ገበያው የዌብሳይትና የሶሻል የማህበራዊ ሚዲያ አቀናጃችን፣ የምሽቱ ዋና አዘጋጅ ቆንጅታዬ፣ ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከመላው ባልደረቦቻችን ጋር መልካም ምሽት። Thank you.